እንደምን አላችሁ ውድ አድማጮች? በዚህ ትምህርት ሃይማኖት መርሃ ግብራችን ከዚህ በኋላ ለተከታታይ ሳምንታት ስርዓተ ቤተክርስቲያንን በተመለከተ የተለያዩ ዝግጅቶችን ይዘንላችሁ እንቀርባለን። ለዛሬ ያዘጋጀነው የስርዓተ ቤተክርስቲያን መግቢያ እነሆ። ስርዓተ ቤተክርስቲያንን መርሃ ግብራችንን አንድ ብለን የምንጀምረው መግቢያውን በማስቀደም ነው። በመጀመሪያም ስርዓት በስነ ፍጥረት የሚለውን እንመለከታለን። አብራችሁን በመቆየት እንድትከታተሉን እንጋብዛለን። እግዚአብሔር ፍጥረታትን የፈጠረው በስርዓት ነው። በመጀመሪያዎቹ የኦሪት ዘፍጥረት መጽሐፍ ምዕራፎች የተጻፈው ይኸው የስነ ፍጥረት ያፈጣጠር ስነ ስርዓት ነው። በስርዓት የተፈጠረው ስነ ፍጥረትም ስርዓቱንና ዑደቱን ጠብቆ በመስማማት ይኖራል። በፍጥረታት ዑደት ውስጥ የስርዓት መፋለስ ሲኖር አደገኛና በጣም የሚጎዳ ክስተት ይፈጠራል። ይህ በስነ ፍጥረት ስርዓት መፋለስ የሚመጣ ውድመት በታሪክ የሚታወቅና በዘመናችንም አስጊ የሆነ ነገር ነው። በየዘመኑ በሚመጣው የስነ ፍጥረት የስርዓት መፋለስና አደጋ የሰው እጅ አለበት። በሰው ልጆች ክህደትና ኃጢአት ምክንያት እግዚአብሔር ብዙ ማዕቶችን በምድር ላይ አምጥቷል። ኦሪት ዘፍጥረት ምዕራፍ 7 ከቁጥር 18፣ ኦሪት ዘፍጥረት ምዕራፍ 19 ከቁጥር 23። እነዚህ ቅጣቶች በእግዚአብሔር ትእዛዝ በተደረጉ ከስነ ፍጥረት ስርዓት የወጡ ክስተቶች ምክንያት የመጡ ናቸው። የስነ ፍጥረት ስርዓታዊነት ዓላማ። የስነ ፍጥረት ስርዓታዊነት የፍጥረታትን ነጻነት አይጋፋም ወይ? እግዚአብሔር ከፍጥረታት አፈጣጠር ጀምሮ እስካናኖራቸው ድረስ ለምን ስርዓትን አጸናባቸው የሚል ይኖራል። የስነ ፍጥረት ስርዓት ስለ እግዚአብሔር የሚናገር ቋንቋ ነው። የፍጥረታትን ስርዓታዊ ዑደት በማስተዋል ለሚመለከተው ሰው ድምጽ በሌለው ድምጻቸው የእግዚአብሔርን ክብር ይናገራሉ። ሐዋርያው ቅዱስ ጳውሎስ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና እንዳለ የእግዚአብሔር የክብሩ መታየት ወይም አስተርእዮ በፍጥረታት ስርዓት ውስጥ ግልጥ ሆኖ ኖሯል። ዕብራውያን ምዕራፍ 1 ከቁጥር 20። ድምጽ ብቻውን ቋንቋ ሊሆን አይችልም። ቋንቋ እንዲሆን ስርዓት ሊኖረው ይገባል። ከመስተዋት የተሰራ ሁሉ መልክን ሊያሳይ አይችልም። መልክን ያሳይ ዘንድ ሊለሰልስና ቅርጽ ሊወጣለት ይገባል። ስነ ፍጥረትም እንደዚሁ ነው። ስነ ፍጥረት የእግዚአብሔርን ክብር የሚናገር ቋንቋ ይሆን ዘንድ ሐዋርያው እንዳለው የማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና አምላክነቱ ግልጥ ሆኖ የሚታይበት መስተዋት ይሆን ዘንድ ስርዓትና ቅርጽ ያስፈልገዋል። ልዑል እግዚአብሔር ባህሪው የማይመረመር፣ ክብሩና ምስጋናው የማይለካ የማይሰፈር ነው። ስለዚህ ፍጥረታት ሁሉ በየአቅማቸውና በየችሎታቸው ስለ እግዚአብሔር ይናገራሉ። ነገር ግን ምስጋናውና ክብሩ ሙሉ በሙሉ ሊነገር የማይችል የዘላለም ምግብ ሆኖ ይኖራል። የሰውና የመላእክት አንደበት ተናግሮ የማይጨርሰው ይህ የእግዚአብሔር ክብር በተለያየ መንገድ እንሰማውና እናየው ዘንድ የእግዚአብሔር ፈቃዱ ሆኗል። ይህን ለመግለጽ ሙሉ አቅም ከሌለው ከሰው ልጆች ቋንቋ ውጪ የእግዚአብሔርን ድንቅ ጥበብና ሙሉ ክብር የሚናገር የፍጥረታት ስርዓታዊ አኗኗር ነው። ይህንን ሲናገር ቅዱስ ዳዊት ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል፣ ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ነገር የለም መናገርም የለም ድምጻቸውም አይሰማም፣ ድምጻቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ ብሏል። መዝሙር 18 ከቁጥር 1 እስከ 4። ቀጥለን ደግሞ የአምልኮ ስርዓት በአበውና በኦሪት ዘመን ምን እንደሚመስል እንመለከታለን። በዘመን አባው ያለው እናያለን። ምንም እንኳ ከክርስቶስ መምጣት በፊት በእግዚአብሔርና በሰው መካከል ፍጹም እርቅ ባይደረግም ለኦር እግዚአብሔር ከጥንት አባቶች ጋር በልዩ ልዩ መንገድ ተገናኝቷል። የተስፋ ቃል ኪዳንም ገብቶላቸዋል። በእነዚህ የጥንት ዘመናት እግዚአብሔር ከሰው ልጆች ጋር በስርዓት ነበር። ከነዚህ ስርዓቶች መካከል የመስዋዕት፣ የግዝረትና የቡራኬ ስርዓቶች ይጠቀሳሉ። እግዚአብሔር ጻድቅነቱን ከመሰከረለት ከጻድቁ አቤል ጀምሮ የ12ቱ ነገዶች አባት እስከሆነው እስከ ያዕቆብ ድረስ ለእግዚአብሔር መሰዊያን መስራትና መስዋዕት ማቅረብ በትውፊት ወይም በቅብብል የሚወርድ የአባቶች ስርዓት ነበር። ይህም በመጽሐፍ ቅዱስ በሰፊው ተጽፎ ይገኛል። ዕብራውያን ምዕራፍ 11 ከቁጥር 4፣ ኦሪት ዘፍጥረት ምዕራፍ 8 ከቁጥር 20፣ ኦሪት ዘፍጥረት ምዕራፍ 35 ከቁጥር 7። ከዚህም በተጨማሪ በአባው ዘመን የግዝረትና የቡራኬ ስርዓቶች ነበሩ። ማንም የአብርሃም ዘርና የተስፋው ወራሽ ይሆን ዘንድ የግዝረትን ስርዓት መፈጸም ነበረበት። እነዚህ አባቶች በሞት የሚያንቀላፉበት ጊዜ ሲደርስም ልጆቻቸውን የመባረክ ስርዓት ነበራቸው። ኦሪት ዘፍጥረት ምዕራፍ 27 ከቁጥር 27፣ ኦሪት ዘፍጥረት ምዕራፍ 48 ከቁጥር 8። በመቀጠል ደግሞ በዘመነ ኦሪት ያለውን እንመለከታለን። በባርነት ይኖሩ የነበሩ እስራኤላውያንን ነጻ ለማውጣት መፍቀዱን ለሙሴ በሲና ተራራ ሲነግረው በዚህ የእግዚአብሔርና የሙሴ የመጀመሪያ ግንኙነት ወቅት ጫማ የማውለቅ ስርዓት ነበር። ከዚህ ነጻነት ጀምሮ እስከ ክርስቶስ መምጣት ወይም ስጋዊ ድረስ ያለው ዘመን ዘመነ ኦሪት ይባላል። በዚህ ዘመን ለእስራኤላውያን ብዙ ስርዓቶች ተሰጥተዋቸው ነበር። እግዚአብሔርና ህዝበ እስራኤል የሚገናኙባት የመገናኛዋ ድንኳን በምድረ በዳ ስትሰራ ሰፊና ዝርዝር የአሰራር ስርዓት ከእግዚአብሔር ተሰጥቷቸው ነበር። ከዚህም በተጨማሪ ዝርዝር የሆነ የክህነትና የመስዋዕት አፈጻጸም ስርዓት ተሰጥቷቸው ነበር። በአጠቃላይ ከሲና ተራራው የእግዚአብሔርና የሙሴ ግንኙነት ጀምሮ እስከ ክርስቶስ ሰው መሆን ድረስ የነበረው የእስራኤላውያን የአምልኮ ስርዓት ዝርዝር የክህነት የመስዋዕትና የቤተ መቅደስ ስርዓትን የጠበቀ ነበር። በአበውና በኦሪት ዘመናት የነበረው የአምልኮ ስርዓታዊነት ዓላማ ምን ነበር? ይህን ደግሞ ቀጥሎ እናያለን። በአበውና በኦሪት ዘመናት ስለነበረው የአምልኮ ስርዓታዊነት ከመነጋገራችን በፊት በእነዚህ ዘመናት ስለነበረው የእግዚአብሔርና የሰዎች ግንኙነት መነጋገር ግድ ነው። በአበውና በኦሪት ዘመናት የነበረው የእግዚአብሔርና የሰዎች ግንኙነት ውጫዊ ፍጹም ያልሆነና የረድኤት ብቻ ነበር። ለዚህም ምክንያቱ እግዚአብሔርንና የአዳምን ልጆች የለየው የኃጢአት ግድግዳ ባለመፍረሱ ነው። በእነዚህ ዘመናት የእግዚአብሔርና የሰዎች ግንኙነት ስለ ሁለት ምክንያቶች ነበር። የመጀመሪያው በዚያ የጨለማና የኃጢአት ዘመን እግዚአብሔርን መፈለግ ያልተውትን አበው ለማጽናናት ለመርዳትና የተዘጋጀላቸውን ታላቅ የድህነት ተስፋ ለመግለጥ ነው። ሁለተኛው ምክንያት ደግሞ እግዚአብሔር ድህነቱን ቀድሞ የሚገልጥበትና ዓለምን ለዚህ የሚያዘጋጅበት ሕዝብ በመፈለጉ ነው። በኋላ ሲፈጸም ድንገተኛና ሊረዱት የማይቻል እንዳይሆን ቀድሞ የገለጠበት መንገድ ነው። ሁለቱንም ምክንያቶች አንድ የሚያደርጋቸው ስለ ክርስቶስ ስጋዊና ሊደረግ ስላለው የድህነት ስራ መጠቆም ነው። በመጀመሪያው ማዳኑን ለሚጠብቁ ለዘመኑ አበው፣ በሁለተኛው ደግሞ ድህነቱ ለሚፈጸምለት ለዓለም በሙሉ። ስለዚህ የእነዚህ ዘመናት ስርዓት አምልኮ ዋና ዓላማ ስለ ታላቁ የድህነት ምስጢር ማስተማር ነበር። እያንዳንዱ ስርዓት ስለ ክርስቶስና ስለ ማዳን ስራው የሚናገረው መልእክት ነበረው። ለዛሬ ያዘጋጀነው እስካሁን ነበር። ቀጣዩን ክፍል እግዚአብሔር ቢፈቅድ በሚቀጥለው ሳምንት ዘንላችሁን ቀርባለን። እስከዚያው ቸርን ሰንብት።
Thank you.